ያው ባለፈው የቤተክርስቲያን ታሪክን እስከ 3ኛው ክፍለ ዘመን ያለውን በግርድፉ ለማየት በግርድፉም የሚለው ቃል ራሱ ማጋነን ነው የሚሆነው ምክንያቱም የመቶ ዓመት ታሪክ በአንድ ሰዓት ውስጥ ማየት ግርድፍም ለመባል የሚበቃ አይደለም ግን እንደው ትንሽ ለመቃኘት ሙከራ አድርገናል አሁን ዛሬ ጌታ ቢረዳን የምናየው የ4ኛው ክፍለ ዘመን ታሪክ ነው 4ኛው ክፍለ ዘመን ማለት ከ300 እስከ 399 ያለው ማለት ነው ይሄ ታሪክ በዓለም ታሪክ ጉልህ ታሪክ ነው የሴኩላሩ ዓለም እንኳን ታሪክ ሲጻፍ የሚጠቀስ ነው የቤተክርስቲያን ታሪክ በዚህ ዘመን በጣም ብዙ ጉልህ ነገሮች ለቤተክርስቲያንም አንፕሬሲደንት ይሆን ከዚህ በፊት ያልተደረጉ ነገሮች የተደረጉበት ዘመን ነው ምንድነው እዚህ ይሄን ታሪክ የብዙ ነገሩ ላይ ፒክቸሩን የሚለውጣው የቆስጠንጢኖስ ወይም ኮንስታንቲን የሮማን ዙፋን መያዝ ነው የቄሳር ወይም የሮማ ኢምፓየር እየተዳከመ መጥቶ ተከፋፍሎ ነበር እና በዚህ መካከል አንዱ ጠቅልሎ ለመያዝ የርስ በርስ ጦርነት ሲደረግ ቆስጠንጢኖስ ሁለት መንግስታትን ካሸነፈ በኋላ ሌላ አንድ መንግስት ይቀራዋል ግን አስቀድመው የሰላም ስምምነት አደረጉ በሰዎች ሃይማኖት ላለመግባትና ክርስቲያኖች ላይ ያለው ስደትም ቆሞ ሰው የፈለገውን እንዲያመልክ አይነት ውሳኔ ሁለቱ ራይቫልስ ስምምነት ያደርጋሉ የሚላን ስምምነት ተብሎ ይታወቃል የሚላን ስምምነት ተብሎ ይታወቃል ለተወሰነ አመት በዛ ሁኔታ ሄዱና ያው እርስ በርስ ጠቅልሎ የመግዛት ችግር ፍላጎት ስለነበረ ጦርነት ያካሂዳሉ በዛ መካከል ቆስጠንጢኖስ እንግዲህ ትራዲሽኑ እንደሚነግረን ትውፊት እንደሚነግረን ምልክት አየና በዚህ ምልክት ታሸንፋለህ ተብሚል አየ ተብሎ ይነገራል ያየው ምንድነው የሚለው ታሪክ ጻፊዎች ብዙ ይነጋገሩበታል ያው ቤተክርስቲያን መስቀል ነው ተብሎ ነው ትውፊት የተያዘው ግን ሽሮ የሚለውን በግሪክ ሁለት ቃላት ናቸው አንዱ ክ የሚለው ድምጽ ያለው የኤክስ ምልክት ነው ሌላ ሮ የሚል ድምጽ ያለው ያሁን የላቲኑን ወይም የእንግሊዘኛውን ፒ የሚመስል ነው እነዚህ ምልክቶች ክርስቶስ በግሪክ ክርስቶስ ነው የሚባለውና ኤክስ አር ነው አር ማለት ያው ፒ ነው ሮ የሚለውን ድምጽ ያለውና አንድ ላይ ሁለቱ ሽሮ ይባላሉ እሱ ምልክት በካታኩምብ ውስጥም አለ ክርስቶስ ለሚለው እና እሱን ነው ያየው ብለው ይናገራሉ አንዳንዶች ደግሞ የለም ክርስቲያን አማካሪዎች ነበሩት ቆስጠንጢኖስ የሆነ አይነት ራእይ ወይም ህልም አይቷል ግን እሱን ለክርስትና በሚያመች መልኩ ህልሙን ተረጎሙለት ይላሉ አናቅም እንግዲህ ሰውየው የሆነ አይነት ኤክስፒሪየንስ አለው ግን ምንድነው ያየው እንግዲህ ሰውየው ይሄንን አየው ብሎ ካልነገረን ያየው ከሌ ነው ይሄን ነው ያየው የሚለው ክሊር የሆነ ነገር ለማስቀመጥ ይቸግራል እና ወታደሮቹ ያንን የኤክስ ምልክት ኤክስ የግሪኮ ኤክስ ክርስቶስ ለሚለው መጀመሪያ ነው ያንን ምልክት አድርጎ ተዋጋ ፋይናሊ ጦርነቱን አሸነፈና የሮም ኢምፓየርን ጠቅልሎ በስልጣኑ ስር አደረገ ያ እንግዲህ የሴኩላሩም ዓለም ታሪክን የሚቀይር አቅጣጫ ነው የክርስትናንም ታሪክ የሚቀጥል አቅጣጫ ነው ይሄ የሆነበት ማለት ነው ከ313 በኋላ ቆስጠንጢኖስ እንግዲህ ስልጣን ከያዘ በኋላ ክርስትና ላይ የነበረው ጫና እየቀነሰ መጥቷል እንዳልኳችሁ በሚላን ስምምነት መሰረት ሁለቱም ራይቫልስ ክርስትናን መጫን አቁመዋል በኋላ ቆስጠንጢኖስ ጠቅልሎ ሲይዝ ደግሞ ቀስ በቀስ ለክርስትና ለሌሎች ፓጋን አምልኮች የሚሰጠው ቤኔፊት እየተሰጠው መጣ በተለይ ሁለት ቤኔፊቶች ጎልተው ይታወቃሉ የመጀመሪያው ቤኔፊት ምንድነው ንጉሱ ለየሃይማኖቱ ገንዘብ ይረዳል እና ለቤተ ክርስቲያንም ገንዘብ መስጠት ጀመረ ከሌሎች የፓጋን ሃይማኖቶች እኩል ክርስትና ከንጉሱ እጅ ገንዘብ መቀበል ጀመረ ይሄ ገንዘብ እንደውም ባለፈው በነበረን ሴሽን ላይ የዶናቲስት ሙግት ስናነሳ ዶናቲስት ምንድነው ያልነው ለበእምነታቸው በስደት ጊዜ ያልቆሙ ሰዎች በኋላ በንሳ ቢመለሱ እነሱ የሾማቸው ተቀባይነት ማግኘት የለባቸውም የሚል ሙግት ተነስተው ነበር አንዱ ችግር ምንድነው ያስነሳው ቆስጠንጢኖስ ለቤተክርስቲያን ገንዘብ ሲሰጥ ለነዚህ እንደመገንጠላሉት አልሰጣቸውምና ለምን አይሰጠንም የሚል ጥያቄ አንስተዋል ስለዚህ ቄሳር ወይም ቆስጠንጢኖስ ምን ማድረግ ጀመረ ለቤተክርስቲያን ለሌሎቹ ቤተ እምነቶች ሃይማኖቶች የሚሰጠውን ገንዘብ ለቤተክርስቲያንም መስጠት ጀመረ ሁለተኛው ቤኔፊት ደግሞ ቤተክርስቲያን ሌሎቹ የሃይማኖት ተቋማት ታክስን የመሰብሰብ ሲቪል ሪስፖንሲቢሊቲ ነጻ ተደረገው ነበርና ያንንም ቤተክርስቲያን ነጻ ተደረገች قسطنطينوس ሙሉ በሙሉ የክርስቲናን እንትን አመኑዋል አላመነም እምነቱ ጄኒውን ነው አይደለም በጣም ብዙ ክርክር ይካሄዳል ምክንያቱም ክርስቲናን የመቀየጥም ነገር አምጥቷል ለምሳሌ ክርስቲያኖች በሙሉ ሃይማና ሌሎቹ አምላኪዎች የእምነታቸው ቀን የጻሃ ያምላክ ቀን ይሁን ብሎ ይሁዳ ምልኮን የደነገገው እሱ ነው ባንድ መልኩ ክርስቲያኖች በፊትም ጌታ የተነሳበት ቀን ስለሆነ ይሁዳ አምልኳቸውን በእሁድ ነው የሚያደርጉት ያንን ግን ያወጀው እሱ እሁድን ሰንዴ ነው የጻሃ ያምላክ አለ እሱ ደግሞ ፓጋኖች የሚያመልኩት ነው ስለዚህ የሆነ የመቀላቀል ነገር አርጓል ኢቭን ጥምቀት የወሰደው ሊሞት አልጋ ላይ ሆኖ ነው ጥምቀትን የወሰደው እና ብዙ ነገሮችን እንዲ የመቀየጥ የምናምን ነገር አድርጓልና ምናልባት በአንድ ጊዜ እነዛን ሁሉ ንዶ ይሄን ማምጣቱ ፖለቲካሊ ሱሳይዳል ስለሚሆን በጥንቃቄ ምናምን ለመካሄ ለመህራመድ እየሞከረ ሊሆን ይችላል ጄኒውን ለውጥ ኖሮት ፖለቲካሊ ዋይዝ የሆነ እርምጃ ለመሄድ ሞክሮ ሊሆን ይችላል ብቻ በዚህ ሁኔታ እየቀጠለ ያለ ቤተክርስቲያን ድሮም ከመጀመሪያም ጀምሮ በየመካከሉ አንዳንድ የስተት አስተምሮዎች ይነሳሉ ክርስትና ከኑፋቂ አስተምሮዎች ጸጥቶ አያውቅም እና ያ ዲስከሽን በኦርቶዶክሲና በዚህ ደግሞ በሄረሲ መካከል ያለው ኮንቨርሴሽን ክርስትናን ለማዳበር እገዛም ነበረው ይሄ ልክ አይደለም ወይስ ልክ ነው ሲመረምሩ ልክ አይደለም ብለው ጤነኛውን ትምርት ሲያመጡ ያ ዲስከሽን ክርስትናን ያጎለበተው መጥቷል ክርስትና በዘመኑ ሁሉ ከሄረሲ ጋር እየታገለ ነው የመጣው በቆስጠንጢኖስ ዘመን ግን የተለየ ነገር ሆነ ይሄን ነገር ያነሳው አሪዮስ የሚባል ሰው ነው በፈረንጅኛው አሪዮስ የሚባለው ሰው ያው ውጉ በጣም ፌመስ ነው አይደል በእኛ መካከል ውጉስ ከማ አሪዮስ ምናምን ይባላል ይሄ አሪዮስ ነው ማለት የሆነ ርኩስ ምናምን ተደርጎሉ ይጋነናል እና አሪዮስ የሊቢያ ተወላጅ ነው ያሁኗ ሊቢያ አፍሪካዊ ነው ማለት ነው ከዛ አፍሪካ ውስጥ የነበረችው ከአምስቱ የክርስትና ማዕከላት አንዱ የግብጽ እስክንድሪያ ወይም አሌክሳንደሪያ ናት በዛ ስር ነው ያለው ቢሾፑ የአሌክሳንደሪያ አሌክሳንደር ነው የሚባለው በአማርኛው እሱን እስክንድሮስ ይሉታል እና ይሄ ሰው ምን ማለት ጀመረ እግዚአብሔር አንድ ነው እና እንዴት ኢየሱስ አምላክ ይሆናል ወደ ኢየሱስ ይጸልያል ቤተክርስቲያን አምልኮ ለኢየሱስ ታቀርባለች እና አሪዮስ ወልድ ከአብ ተወለደ የሚለውን ተፈጠረ ብሎ ነው የተረጎመው እና ይህንን ማስተማር ሲጀምር እንግዲህ ቢሾፑ የዛ የአሌክሳንደሪያው ቢሾፕ አሌክሳንደር ነው ምንድን ነው ይሄ ትምህርት ይልና ልክ አይደለም ብሎ በዛው አካባቢ ሎካል የሆነ የቤተክርስቲያን መሪዎችን ስብሰባ ያካሂድና አሪዮስን ያስወግዘዋል አሪዮስ በጣም ተናጋሪ ነው ፌመስ ሰባኪ ነው አይ ቲንክ መዝሙርም ይጣቀም ነበር እምነቱን በመዝሙር ማስፋፋት ጀመረ መንገደኛ ሁሉ ሲያገኝ አባት ከመሆን ከመወለድ በፊት ነበር ይላል አልነበርኩም ልጅ ከመወለዱ በፊት ነበር አልነበረም ይሄዋ ምናምን ይያለ አይነት በጣም የሰዎችን ቀልብ በሚስም መልኩ ወል ያልነበረበት ጊዜ ነበር የሚል ትምህርት ማስፋፋት ጀመረ እና ሲወገዝ ውግዘቱን አሜን ብሎ ከመቀበል ይልቅ የሚደግፉት ሌሎች የቤተክርስቲያን መሪዎች ስለነበሩ በነሱ ይሆንና ኢሹ ደግሞ የተነሳው በትንሹ እስያ መካከል ስለነበረ ያኔ ቆስጠንጢኖስ ሁሉን አሸንፎ እየገዛለበት ጊዜ ስለነበር ለቆስጠንጢኖስ ጆሮ ወዲያው ደረሰ ኢሹ ቆስጠንጢኖስ ትልቁ ሸክሙ አገሩን አንዳርጎ መግዛት ነው ሪሊጂዮ የሚለው ቃል በላቲን ባይንዲንግ ቱጌዘር ማለት ነው ስለዚህ ሪሊጂን ራሱ የሮማን ሶሻል ካልቸራል የሆነውን ነገር አንድ ላይ ሰፍቶ የሚይዝ ስለሆነ በቤተ ክርስቲያን መካከል እንደዚህ የሃይማኖት ክፍፍል ከመጣ ግዛቱ ሊከፈልበት ሆነ ስለዚህ ኮንሰርኑ የግዛቱ አንድነት ነው እስካሁን ቤተ ክርስቲያን እንዲህ አይነት ነገሮችን በጓዳዋ ነው የምትጨርሰው ስለዚህ ቆስጠንጢኖስ ይሄ ነገር ለግዛት አንድነቴ ያሰጋል ይልና ክርስትና የመንግስት ሃይማኖት መሆን ጀምሯል ትልልቅ የቤተ ክርስቲያን ህንፃዎች ባሲሊካ የሚባሉ ሮም አሁንም ሰርቫይቭ ያደረጉ አሉ ባሲሊካዎች አሉ እንዲያውም የባዕድ አምልኮ የፓጋን ቤተ መቅደሶች ሁሉ ወደ ቤተ ክርስቲያንነት እየተለወጡ መጥተዋል ስለዚህ ክርስትና ህዝቡን አንድ አርጎ የሚገዛበት መሳሪያውም ጭምር ነው ለቆስጠንጢኖስና ይሄ ነገር ሲነሳ ይደነግጣል ይሄንንማ መፍታት አለብን ይልና በቤተክርስቲያን ጉዳይ ውስጥ ይገባል ኢትስ አንፕሬሲደንትድ ለቤተክርስቲያን መንግስት በቤተክርስቲያን ጉዳይ ውስጥ የገባበት የቤተክርስቲያን አጀንዳ የመንግስት አጀንዳ የሆነበት ቤተክርስቲያንና መንግስት የተጋቡበት በሆነ መልኩ ቤተክርስቲያን ኢንዲፔንደንሲዋን ያጣችበት ሂዩጅ ኢምፓክት በአለም ላይ ያመጣ ርምጃ ነው ይሄ ስለዚህ ስብሰባ ይጣራል ኑ ይላል ከዛ ወጪ ነው ይሸፍናል ብሎ የትራንስፖርት ሁሉ ወጪ ይሸፍንና ስብሰባው አሁን ቱርክ ውስጥ ባለችው ናይሲን በመትባል ከተማ በአማርኛችን ኒቂያ በመትባል ከተማ ስብሰባው ይካሄዳል እና በዛ ስብሰባ ላይ ስንት ቢሾፖች እንደተገኙ የታሪክ መዛግብት የተለያዩ ነገሮች ነው የሚያወሩት ኮመሊ ከ250 በላይ የሚለው በስፋት ተጽፏል ምክንያቱም የተፈረመ ቃለ ጉባኤም አለ 200 ምናምን ቢሾፖች የፈረሙበት ከዛ ትራዲሽኑ እየጨመረ ሄዶ 300 ገደማ ምናምን ተባለ ፋይናሊ ደግሞ ትራዲሽኑ 318 ደረሰ ስለዚህ ስንት ቢሾፖች እንደተገኙ በእርግጠኝነት መናገር ባይቻልም ከ250 እስከ 300 ትራዲሽኑ ደግሞ 318 ይላል ትራዲሽኑ አብርሃም ሎጥን ለማስለቀቅ 318 በቤቱ ያደጉትን ይዞ ስለሄደ እሱንም ቁጥር ፒክ አርጎ ነው ክርስቶሎጂካል ትርጉም ሰጥተውታል ትራዲሽናሊ እና ከዛም ጋር አገናኝተው 318 ቢሾፖች ተገኝተዋል ይላሉ ቁጥሩ እንግዲህ የኢትዮጵያ ኦርቶዶክስ ቤተክርስቲያን መጻሕፍት ስታነቡ የ318ቱ ሃይማኖት 318ቱ እንዲያሉ ማለት የኒቂያ ወሰኔ ማለት ነው 318 እሱን ነው የሚነግረን ስለዚህ ዛ ስብሰባ ተካሄደ በንጉሱ ወጪ ትራንስፖርት ተሸፍኖ ከመላው ሴንተሮች 5 ሴንተሮች አሉ ብለናል አይደል ሮም ወኪሎቹ አልካለች ለመጀመሪያ ጊዜ ቁስጥንጥንያ ያን ያልነበረችም በሂደት ነው የመጣችው አሌክሳንደሪያ ግብጽ ቀጥለው ደግሞ አንጾኪያ ያሉ ኢየሩሳሌም ጠፍታለች ግን የክብር ቦታ ነው የተሰጣት ተሰበሰቡና በዚህ በአሪዮስ ሐሳብ ላይ ሙግት ተገጠመ አሁን እዛ ውስጥ ንጉሱ ነው ስብሰባውን የመረው የንጉሱ ዋና ኢሹ የግዛት አንድነት ነው በሃይማኖት ምክንያት ግዛቱ እንዳይከፋፈል ነው ሃይማኖት ይከፋፍላል አይደል በኢትዮጵያም ታሪክስና የቀባት የካራ የምናምን የሚለው ኦርቶዶክስ ካቶሊካውያኑ ከገቡ በኋላ በፖርቱጊዞች በኩል የተካሄደውን ነገር ታውቃላችሁ በእስልምና አሁን ራሱ በሺአና በሱኒ መካከል የፖለቲካል ጦርነት ሁሉ ይካሄዳል አይደለም ክርስትናም በካቶሊካውያንና በኦርቶዶክስ አየርላንድ ራሱ ታውቃላችሁ አይደል ስለዚህ አለ በሃይማኖት ምክንያት ግዛት ይከፋፈላልና ያ ነው የሱ ኮንሰርን እንጂ የኦርቶዶክሲ ጉዳዩ አይደለም ስብሰባውን የሚከፍተው የሚመራው እሱ ነው የሚያስደንቅ ስብሰባ ነበር ለምንድን ነው ተሰብሳቢዎቹ ቢሾፖች አብዛኞቹ ቁስለኞች ናቸው በእሳት የተቃጠለ ገላ ይዘው የመጡ ቢሾፖች አሉ ለክርስትና ዋጋ የከፈሉ አካላቸውን በሰይፍ ያጡ ሰዎች አሉ ብዙ ዘመን የታሰሩ መከራ የተቀበሉ እነዛ በሙሉ ሲሰበሰቡ በጣም ልብ የሚነካ ስብሰባ ነው የተካሄደው ኢሹ ምንድነው ኢየሱስ ክርስቶስ መለኮት ነው ወይስ አይደለም የተፈጠረ ነው ወይስ አሪዮስ እንዳለው ያልነበረበት ጊዜ ነበረ ወይስ ከመጀመሪያም ነበረ ይሄ ነው ትልቁ አጀንዳ ተሰብሳቢዎቹ ለዚህ እውነት አካላቸውን ያጡ ለዚህ እውነት የተቃጠሉ ለዚህ እውነት ዋጋ የከፈሉ ሰዎች ናቸው እና በቃ አንዳንዶቹ በቃ ቁስላቸውን ሁሉ ይሳሳሙ ነበር ምክንያቱም ያለ ወንጌል የተከፈለ ዋጋ ስለሆነ በዛ መካከል ቢያንስ 5 ጎራዎች እንደነበሩ ማንሳት እንችላለን ግን ሲምፕሊ ለማቅረብ 3 ጎራዎች ነበሩ የመጀመሪያው አሪዮስና የሱ ደጋፊዎች የነበሩት እግዚአብሔር አብ የሁሉ ፈጣሪ የሁሉ አስገኝ ነው መጀመሪያ የፈጠረው ኢየሱስን ወይም ወልድን ነው እሱ ከፍጥረት ሁሉ የከበረ ነው በሱ በኩል ፍጥረቱን ሁሉ ፈጠረ ስለዚህ አምላክ አይደለም የሚል ነው ሌላው ደግሞ የለም ከአብ ያልተናነሰ ከአብ የተካከለ አምላክ ነው ኢየሱስ ክርስቶስ የሚለው በአሌክሳንደሪያው ቢሾፕ በእስክንድር ይመራ የነበረው የሱ ጻፊ ደግሞ የነበረ 30 አመት ያልሞላው የ25 አመት አፍላ ምናምን ወጣት ደሙ ምንተከተክ አትናቲዮስ የሚባል ሰው አለ ክርስትና ላይ ያመጣው ኢምፓክት ሂዩጅ ነው አትናቲዮስ ወይም አትናሺየስ እና እሱ የሱ ጻፊ ነው ሌሎች ደግሞ መካከለኛውን ቦታ ለመያዝ የሚፈልጉ የ ኦሬገንን ባለፈው ወይም አርጌንስን በአገርኛው አርጌንስ የሚባለውን እሱ የሱ ደቀ መዛሙርት ይሆኑ ሰቦርዲኔሽን የሚያምኑ ወልድ ከአብ ያነሰ ነው ግን ስቲል አምላክ ነው ብለው የሚያምኑ ነበሩ። እነሱን ወክሎ የቆመው የቤተ ክርስቲያን የታሪክ አባት ተብሎ የሚነገር አውሳቢዮስ የሚባል ሰው አለ። አውሳቢዮስ የቤተ ክርስቲያን አባት ተብሎ ነው በፈረንጅኛው ዩሴቢየስ ኦፍ ቂሳሪያ የቂሳሪያው አውሳቢዮስ ይባላል። የቤተክርስቲያን የታሪክ አባት ነው። እሱ ደግሞ ሰቦርዲኔሽንን ያምናል። ኢን ቢትዊን ነው ማለት ነው። የተፈጠረ ፍጡር ነው አይልም፣ ግን ደግሞ ኮኢኳልስ ናቸው አይልም። እዛ መካከል ያሉት ስብሰባ ይካሄዳል እና ብዙ ሙግት ይካሄዳል። ኮንሰንሰስ መገኘት አለበት። በዛ ሙግት ንጉሱ ያው በኋላ ክርስቲናን የሚሳደቡ ሰዎች በንጉሱ ሳኔ ነው ክርስቶስ አምላክ የሆነው ይላሉ። ንጉሱ እንዲያው ቢመርጥ ኖሮ የሚመርጠው እሱ ጠቅላይ ገዢ የሁሉ የበላይ ስለሆነ አብን የሁሉ የበላይ አርጎ አይነት ውሳኔ ነው ለሱ የሚመቸው። ግን የወሰነችው ቤተክርስቲያን ነው። ስብሰባውን ንጉሱ ጠራ፣ ወጫቸውን ሸፈነ፣ ስብሰባውን በመምራት አስከፈተ። ከዛ በኋላ ግን ጉዳዩ የቤተክርስቲያን ውሳኔ ነው። አሪዮሳውያን በጣም የሚፈልጉት የመጽሐፍ ቅዱስ ቋንቋ ቢብሊካል ላንጉጅ ጥቅም ላይ እንዲውል ነው። ምክንያቱም ቋንቋው ሲመጣ በትርጓሜ ለነሱ በሚያመች መንገድ ነው ሁሉን የሚተረጉሙት። እነዛ ደግሞ ኦርቶዶክስ ያሳሰባቸው ደግሞ የመጽሐፍ ቅዱስ ቋንቋ ሳይሆን የምንጠቀመው በዘመኑ የነበረውን የግሪክ ቋንቋ እንጠቀምና ምንን ለማስጠበቅ መጽሐፍ ቅዱሳዊውን አስተምሮ በትርጓሜ ሌላ ነገር ውስጥ ስለሚመጣ መጽሐፍ ቅዱሳዊ ባልሆነ ቋንቋ መጽሐፍ ቅዱሳዊን ቋንቋ እናስጠብቅ የሚል ነው። ስለዚህ በብዙ ሙግት ሆሞ ኡጂያስ የሚል ቃል፣ ሆሞ ማለት አሁንም እንደምናውቀው ሴም ማለት ነው፣ ኡጂያ ማለት በግሪክ ቃል ሰብስታንስ ማለት ነው። ስለዚህ ወልድ ከአብ ጋር ሴም ሰብስታንስ ነው የሚል ሆሞ ኡጂያስ የሚል ቃል አመጡ። አሪዮሳውያን የለም ይሄ ቃል የመጽሐፍ ቅዱስ ቃል አይደለም፣ የመጽሐፍ ቅዱስ ቃል አምጡ። ለምን? የመጽሐፍ ቅዱስ ቃል ከሆነ በትርጉም እንደፈለጉ ማድረግ ስለሚችሉ ማለት ነው። አሁንም ትርጉም አይደለም ያጣላው ብዙ እንትኖችን እነዛ የለም። በዚህ ሲፋጩ መካከለኞቹ ደግሞ ሆሞይ አይ ጨመሩበትና ሴም ሰብስታንስ ሳይሆን ሲሚላር ሰብስታንስ የሚለው ያስማማናል ብለው መካከለኛ የታሪክ ጸሐፊዎች በጣም የሚያስቅ አድርገው ነው የሚጽፉት። በአንድ አይ ምክንያት አይን በመጨመርና ባለመጨመር የፈሰሰው ኢነርጂ ብዛት በዛ ጉባኤ ብቻ አይደለም፣ ከናይሲን ስብሰባ በኋላ ለሚቀጥሉት ፖስት ናይሲን ለሚባሉት ዓመታት በጣም ከፍተኛ ሙግት ነው ፖለቲካዊ ዓለሙንም የሚንጠው። አሁን ቤተ ክርስቲያንና ፖለቲካው አልተለያዩም። ከዛ በኋላ የዓለም ታሪክ ራሱ ሲጻፍ ይሄ ተነስቶ ነው የሚቀጥለው። ያለዚህም ሊጻፍ አይችልም። ያ ክፍለ ዘመን የሚጻፍ አይደለም። ብዙ ሙግት ተካሂዶ ብዙ ተፋጭተው ሆሞ ነው ሆሞይ እናርገው አይትጨመር አትጨመር ሆኖ መጨረሻ በኮንሰንሰስ ወልድ ከአብ ጋር የተካከለ መሆኑን ቢሾፖቹ ይስማማሉ። ስምምነቱን ያልፈረሙ ሁለት ሊቢያውያን ብቻ ነው የነበሩት። ሁለት ሊቢያውያን፣ አንድም ያው ደም ዝምድና ማለት ነው ሰውየው ሊቢያዊ ስለሆነ አሪዮስ፣ ሁለተኛ እነሱ በአሌክሳንደሪያ ቤተክርስቲያን ስር መሆን ስላልፈለጉ ኢንዲፔንደንስ ስለፈለጉ ሁለቱ ብቻ ቃለ ጉባኤ አልፈረሙም ሰነዶች እንደሚያሳዩት እንጂ በስምምነት ይሄ አንቀጸ ሃይማኖት የኒቄያ አንቀጸ ሃይማኖት የሚባለውን ያንን ይወስናሉ። ከዛ በኋላ በዛ መስማማት ይወጣሉ፣ አሪዮስን ያወግዛሉ። አናቴማ ጳውሎስ የሚለው አለ አይደል? ጌታ ኢየሱስ ክርስቶስን የማይወድ ቢሆን የተረገመ ይሁን የሚለው ያንን አናቴማ ይወስዱና ይህንን የማይቀበል የተረገመ ይሁን ብለው ያንን አናቴማ ያወጣሉ። አሪዮስ ይወገዛል። ከዛ በኋላ በ325 ዓመተ ምህረት የመጀመሪያው የቤተ ክርስቲያን ውሳኔ ሁሉን የሚገዛ ዩኒቨርሳል የትኛውም ቤተ ክርስቲያን ክርስቲያን ነኝ ብሎ ክሌም የሚያደርግ የትኛውም ቡድን የሚቀበለው ዩኒቨርሳል ነው። ይሄ ካቶሊክ ሆነ ኦርቶዶክስ ሆነ ፕሮቴስታንት ሆነ እነ ሉተርም ገና እምነታቸውን ሲገልጡ ያንን እንቀበላለን ብለው ነው የጀመሩት። የትኛውም የክርስትና ቡድን የኒቅያን ጉባኤ ውሳኔ ይቀበላል። ኦርቶዶክስ ከሆነ ኦርቶዶክስ ስል ጤነኛ ትክክለኛ የማይቀበል የለም። To the best of my knowledge የለም ምንም ቡድን ኒቅያን የማይቀበል የለም። አልቀበል ካለም የክርስትና ክፍል አይደለም። ያ ውሳኔ ላይ ለምንድን ነው እንዲተሰረሰበው የወሰኑት? ምን ስልጣን አላቸው ከተባለ ሐዋርያት ሥራ 15 ላይ አሕዛብ እንዴት ይዳኑ የሚለው ላይ በተክሳን መሪው ተሰብስበው እኛና መንፈስ ቅዱስ ተስማምተናል ያሉትን እሱን ነው ፕሬዚደንት የሚወስዱት። ስለዚህ ተስማምተናልም አይደለም ውሳኔያቸው የሚለው we believe ነው የሚለው እናምናለን ነው የሚለው። እንዲህ አይነት የእምነት መግለጫዎች ዩኒቨርሳል ባይሆኑም ነበራቸው። ጥምቀት ሲወሰድ ሰው ከመጠመቁ በፊት የሚናገረው ይሄንን አምናለሁ የሚል ሎካል በሆኑ ደረጃ የተለያዩ ክሪዶች ነበሩ። ይሄን ክሪድ የሚለየው ከሌላው በመንድ ነው ዩኒቨርሳል በመሆኑ ነው። ክሪድ ማለት ምን ማለት ነው? በላቲን ክሪዶ ማለት ነው። ሲጀምር ክሪዶ ማለት we believe ማለት ነው። ያ ነው ከላቲኑ ክሪዶ በሂደት እንግሊዘኛው ክሪድ ሃይማኖት የእምነት አቋም መግለጫ የሚለው ክሪድ የመጣው። መግለጫው ሲጀምር we believe in the father the creator of and the son who is co-equal with god out of god of god light of light and the holy spirit ባንዲት ቤተክርስቲያን እናምናለን ብለው ስለጀመሩ ነው። እሱ ነው ወይም በብዙ ነአምን አይደል የሚባለው እናምናለን ክሪዶ የሚለው የተጀመረው ወይም ክሪድ የሚለው የተጀመረው በዚህ ነው። ሌሎች የቤተክርስቲያን ኢሾዎቹንም ፈተዋል። እሱም ግን ሲፈቱና ሲወስኑ we decide ነው ያሉት። ይሄንን የእምነት አቋም ያሉት we believe የፈጠሩት አይደለም የወሰኑት አይደለም ካባቶች የተቀበሉትን መጽሐፍ ቅዱስ አስተምሮ እናምናለን ነው ያሉት። ሌሎች ውሳኔዎችን አብረወስነዋል። ለምሳሌ ባለፈው እንዳነሳሁት ፋሲካ መቼ ይከበር? በሰንበት እሁድ ከኒሳን 14 በኋላ ያለው ወይስ ደግሞ በማግስቱ የትኛው? አርብም ይሁን ቅዳሜም ይሁን በየትኛውም እለት የሚለውን ሙግት ነበር ምስራቅና ምዕራብ። እሱንም ወስነዋል። እሱን ግን we believe አይደለም ያሉት we decide ነው ያሉትና በዚህ መልኩ ሁለት ውሳኔዎችን we believe የሚለውንና we decide ብለው ያንን ይፈታሉ። ይሄ ያሪዮስን ኬዝ ላንዴና ለመጨረሻ ጊዜ አልዘጋው። ብዙዎቻችን ምናስበው እንደሱ ነው። አሪዮስ ከዛ በኋላ ኢሹ አይደለም። አሪዮስ ግለሰቡ የሆነበት በቃ he stayed low ከዛ በኋላ ስሙ ምናምን አይታወቅም አይነሳም ቀረ። ግን ኢሹ ለብዙ ዲኬድስ እየተቀጣጠለ ቀጠለ። ምክንያቱም ከዛ በኋላ ቆስጠንጢኖስ ኮንሲላተሪ የሆነ ሮል መጫወት ጀመረ። አሁንም ለማስማማት ነው ሐሳቡ የተወገዙትን ሰዎች መልሶ መሾም እንደዚህ እንደዚህ ማድረግ ምናምን ለማስማማት ጥረት ማድረግ አለ አይደል? አስማምቶ የማይስማሙትን እሱ የግዛት አንድነት ነው ኮንሰርኑና እሱ ደግሞ ቶሎ ነው የሞተው። ቆስጠንጢኖስ ከዛ በኋላ በ337 ነው የሞተው። ጉባኤው የተካሄደው በ325 ነው። ከ12 ዓመት በኋላ ነው የሞተው። አራት ልጆች ነበሩት፣ ሶስት ወንድና አንድ ሴት። ስማቸው በጣም የሚገርም ነው። ኮንስታንቲነስ ሴቲቱ፣ ኮንስታንቲና፣ ከዛ ኮንስቲን፣ ከዛ ኮንስታንቲኖስ ነገር አድርጎ ነው የሰየመው። ግዛት አንድነትን ፈለገ። ግን እሱ ሲሞት መንግስቱ ለሶስት ልጆቹ ተካፈለ እና የምዕራቡ እስከ ብሪታንያ የሚደርሰው በአንዱ ንጉስ ስር ሆነ። ቀጥሎ ደግሞ ሮምንና ጣሊያንንና አፍሪካን የሚይዝ ሌላ ሆነ። ምስራቃውያኑን ደግሞ የሚይዝ ሌላ ሆነ። ሶስት ልጆቹ ግዛቱን ተካፈሉ። ልጆቹን እንደ መንፈሳዊ አባት ሆኖ እንዲያሳድጉ የተዋቸው የአሪዮስ ደጋፊዎች ናቸው። ስለዚህ ስልጣን ሲይዙ ከምዕራቡ በስተቀር እነዛ ሁለተኞቹ የአሪዮስ አዛኞች ሆኑ። አሪዮስ ሰውየው በቃ የለም፣ ግን አስተምህሮ ከዛ በኋላ ቀጠለ። ነገስታቱ የአሪዮስ ደጋፊዎች ሆኑ እና ጉባኤው በተካሄደ በሶስት ዓመቱ የአሌክሳንደሪያ ቢሾፕ የነበረው እስክንድሮስ ሞተ። ሲሞት የእሱን ቦታ የያዘው ደ ጃይንት አትናቴዎስ ሆነ እና በ28 ዓመተ ምህረት ማለት ነው። የ28 ዓመት ወጣት ሆኖ የቤተ ክርስቲያንን ከአምስቱ ሴንተሮች የአንደኛው በጊዜው በነበረው ሃይራርኪ የሁለተኛው ከሮም ቀጥሎ ቦታ የሚሰጠው ቢሾፕ ሆነ። ክርስትና ሰርቫይቭ ያደረገው እግዚአብሔር የተጠቀመው በዚህ ሰው ነው፣ በአትናቴዎስ። ነገስታቱ ራሱ ቆስጠንጢኖስ አውግዞ ወደ ግዞት ላከው። በጉባኤ አስወግዞ አትናቴዎስን ወደ ግዞት ነው የላከው። አትናቴዎስ ግን እስከ መጨረሻው የሚገርም ጸሐፊ ነበር፣ የሚገርም ጽናት ነበረው። አምስት ጊዜ ነው ወደ ኤግዛይል የተላከው። አምስት ጊዜ በንጉስ ውሳኔ ቤተክርስቲያን ጉባኤዎችን ያሰበሰቡ ነገስታት በሙሉ የመጀመሪያ ስራቸው አትናቴዎስን ማውገዝ ነው። ይሸሻል። አንድ ጊዜ የሮም ቤተክርስቲያን ጉባኤ አሰብስባ መለሰችው። ወደ ይደበቃል የሆነበት ገዳም ነገር ውስጥ ይገባል፣ ይጽፋል። አንድ ሁለት መጽሐፎቹን አንብብ ያለው ይጽፋል። ሚጽፈው በቃ ድነት ያለው በክርስቶስ መለኮትነት ላይ ነው። ክርስቶስ አምላክ ካልሆነ በስተቀር ኃጢአት ሊወገድ የሚችለው የሰው ልጅ ኃጢአት ሊያጠፋ የሚችለው መለኮት ብቻ ነው። ክርስቶስ አምላክ ካልሆነ በስተቀር ኃጢአት ሊወገድ አይችልም። ድነታችን የተንጠለጠለው በክርስቶስ መለኮትነት ላይ ነው። ክርስቶስ አምላክ ካልሆነ he's not the solution, he's part of the problem ብሎ ነበር ሲያስተምር ነበር። ለሱ ትልቁ ኢሹ ድነት በክርስቶስ መለኮትነት ላይ ነው ያለው። ይጽፋል። በጽሑፎቹ ምክንያት እና በሱ አይደክሜነት ምክንያት ክርስትና ሰርቫይቭ አደረገ። ከመሞቱ በፊት ኦርቶዶክስ ያሸንፎ አይቶ ነው የሞተው። እንዲያውም በጊዜው በነበረው ዓለም አሁንም ጉግል ብታረጉት አትናሽየስ አጌንም ደወርልድ የሚባል ፌመስ አባት ዓለም ሁሉ ንጉሱ ቤተክርስቲያንን እየሰበሰበ ሲያሶግዘው ብቻውን ከእግዚአብሔር ጋር ሆኜ ዓለምን እቃወማለሁ ያለ ሰው ነው። ስለዚህ ኮመን ሴይንግ ኮመን ፕሮቨርብ አለ አትናሽየስ አጌንስት ዘ ወርልድ እና በጣም ትልቅ ሰው። ታሪኩን ስታነቡ በጣም ነው ልብ የሚነካው። 5 ጊዜ ኤግዛይል ሄዶ የናይሲንን አቋም ለማቆም ያስተማረ ያጸና ያጻፈ ክርስትና እንዲያሸንፍ ያደረገው ጄኒውን የሆነ ወይም ኦርቶዶክሲን እሱ ነው። አንዳንድ ጊዜ አንዳንዶቹ ሰዎች በጣም ፋን ሆናለው ማቃቸው ምናምን ሁሉ ይመስለኛል ፐርሰናሊ ሁነት ጽናታቸው በጣም ይገርማል። 5 ጊዜ ኤግዛይል መሄድ መንበረ ጵጵስናውን ትቶ እንዲሄድ እየተወገዘ ወደ እየተጋዘ መጋዝ ማለት ኤግዛይል መሄድ ማለት ነውና ስቲል በጽናት እየጻፉ የሚገርሙ ጻፊዎች ነበሩ። ብቻ መጻፎቻቸው ሰርቫይቭ ያርጋዋል የአብዛኞቹ ጻፊዎች እና ለምስራቅ ቤተክርስቲያን ትልቁ ሰው አትናቴዎስ ነው። የመጀመሪያው ትልቁ ሰው አትናቴዎስ ነው። ለምዕራብ ቤተክርስቲያን ደግሞ አውግስቲኖስ ነው ለኦርቶዶክሲ መጽናት። እና ናይሲን ላይ ሌላ ውሳኔ የወሰኑት ያው ሃይራርኪ ያወጡ የሮም ቤተክርስቲያን ቅድሚያ እንደሚኖራት ከዛ በኋላ ደግሞ የአሌክሳንደሪያ ቤተክርስቲያን ቦታ እንደሚኖራት እንደሱ ነው የወሰኑት። ነገስታቱ ከዛ በኋላ በጣም ክፎች ነበሩ። ጁሊያን ዲ አፖስቴት የሚባል አለ ያው ካሃዲ ብለው ነው እንትን ያሉት። በ360ዎቹ አካባቢ የነበረ መሪ ነው ክርስትናን ለማጥፋት ከዛ ከቆስጠንጢኖስ በኋላ በጣም ብዙ ነው የጣረው አልተሳካለትም። እና ትራዲሽን እንደሚነግረን ሲሞት ኦ ደ ጋሊሊያን ብሎ ጋሊላዊው አሸነፍከኝ ብሎ እንደሞተ ተናግሮ እንደሞተ ይነገራል። ማን ነው ጋሊላዊው? ኢየሱስ ማለት ነውና ብዙ ሞክሯል። በዚህ ውስጥ ኒቂያ ያመጣው ብዙ ኢምፓክት አለ በዓለምም ታሪክ ላይ ቤተክርስቲያንና ወይም ሃይማኖትና ፖለቲካ የተጋቡበት ለቤተክርስቲያን ትልልቅ ቤኔፊቶች ሰጥቷታል፣ ጉዳትም አምጥቶባታል። ቤተክርስቲያን ብዙ ነገሮችን ሰርቫይቭ አድርጋለች። ከፓወር ከተጋባች በኋላ ግን ከዛ በኋላ ክርስትና ብዙ መቋቋም ያልቻለችው ጉድለት የቤተክርስቲያን ፈጦ የወጣው ከፓወር ስትጋባ ነው። ፓወር ሁሌም ፕሮብሌም አለ። ክርስትና በፓወር ጄኒውን ሆኖ መኖር ስለመቻሉ እስካሁን ፕሩቭ የሚያደርግልን ምንም ነገር የለም። ሁሌም በስደት፣ ሁሌም በችግር፣ ሁሌም በመገፋት ሲኖር ነው ጄኒውን የሆነ ክርስትና የሚመጣው እንጂ ቤተክርስቲያን ኢንዲፔንደንስ ይሆናል። በተለይ የምስራቅ ቤተክርስቲያን፣ ምዕራብ ቤተክርስቲያን ሰርቫይቭ አድርጋለች። ለምንድን ነው? አንደኛ ነገስታቱ አርዮሳውያን አልነበሩም። ሁለተኛ እንዴት እንደሆነ አይታወቅም፣ ነገስታቱ በቤተክርስቲያን ላይ ብዙ ጡንቻ አልነበራቸው። ቆስጠንጢኖስ ሌላ ያረገው ነገር ምንድነው? የግዛቱን መቀመጫ ከሮም ወሰደና ሌላ ከተማ መሰረተ። ወደ ምስራቅ ወስዶ ባይዛንታይን ተብሎ የሚታወቀው ግሪክ አካባቢ በስሙ ቆስጠንጢኒያ ወይም ኮንስታንቲኖፕል የሚባለውን ቱርክ ውስጥ ያለውን ከተማ አሁን የግዛቱ መቀመጫ አድርጎ አዲስ ዋና ከተማ ሰራ። ከዛ በኋላ ያው center of power ያ የሆነ መጣ። ስለዚህ ወታደራዊ ነገሮች ወደዛ የሆነ ነገር ወደዛ ይሄደ። ያ ከተማ the new rome መባል ጀመረ። በኋላ እንዲያውም በሂደት the holy roman empire የሚባለው የምስራቁ ነው። ምን ጥቅም አመጣቷል? ሮም በጥቂት አመታት ወደቀች። ያኛው ግን ባይዛንታይ ለ1000 አመታት እስከ 1400 ዓመተ ምህረት ድረስ በቱርካውያን ወረራ እስከሚወድቅበት ጊዜ ድረስ በስልምና ከሮም 1000 አመት የረዘመ እድሜ መኖር ቻለች። ከዛ በኋላ የንጉስ መቀመጫ ስለሆነ ቁስጥንጥንያ ሌላ አዲስ ቢሾፕ እዛ መሾም ሲጀምር የፓወር ትግሉ እንደገና ተፈጠረ። የሮም ቤተክርስቲያን ቀዳሚ ናት፣ አሌክሳንደሪያ ሁለተኛ ናት። አሁን ግን የንጉስ ከተማ በመሆኗ ቁስጥንጥንያ ሁለተኛ ከተማ የመሆን ነገር ይጀምራል። ከዛ በብዙ ትግል መካከል ቀደም እንዳልኳችሁ በአትናቴዎስ ምክንያት ያ ክርስትና ሸንፎ ሲቀጥል፣ ግን የኒቂያ ቤተክርስቲያን እምነት አንድ ጉድለት ነበረው። በዚህ ጉድለቱ ምንድነው? ትልቁ ጥያቄ በክርስቶስ መለኮትነት ላይ ነው የነበረው። ስለዚህ ስለ መንፈስ ቅዱስ አላወሩም። የእምነት መግለጫውን ወርጅናሌውን ብታዩት ሁሉን በፈጠረ የሁሉ የበላይ ሁሉን በሚገዛ በአብ እናምናለን፣ ደግሞም በልጁ ከብርሃን የተገኘ ብርሃን ከእውነተኛ አምላክ የወጣ አምላክ እንደዚህ በተወለደ እንደዚህ በሆነ በክርስቶስ ደግሞም በመንፈስ ቅዱስ እናምናለን። በቃ ደግሞም በመንፈስ ቅዱስ and in the holy spirit ብሎ ነው የሚያልቀው። ስለ አብ በደንብ ይተነትናል። ጥያቄም አልነበረም የአብ ማንነት። ጥያቄ ወልድ ከአብ ጋር እኩል ነው ወይ ነው ጥያቄው። ስለ ወልድ ስለሆነ ጥያቄው ስለ ወልድም በደንብ ከአብ ጋር ኮ ኢኳል ኮ ኢተርናል መሆኑን የተወለደ ነው እንጂ ያልተፈጠረ መሆኑን ሴም ሰብስታንስ መሆኑን እሱን ሁሉ ያነሱ አብራርተው። የመንፈስ ቅዱስ ጥያቄ ግን ጥያቄ ስላልነበር በጊዜው በመንፈስ ቅዱስ እናምናለን ብሎ ሲአለፈ፣ በኋላ ግን ስለ መንፈስ ቅዱስ ጥያቄ ተነሳ። እንዴ ስለዚህ ቋ መነጋገር ያስፈልጋል የሚል ቤተክርስቲያን ሁለተኛ ኢሹ ሜጀር ኢሹ ተፈጠረባትና የመንፈስ ቅዱስን መለኮትነት የሚቃወሙ ሰዎች መነሳት ጀመሩ። አንደኛ ሌላ ደግሞ ቅድም ያልናል ሆሞ ኡጄ ሴም ሰብስታንስ የሚለው ጥያቄ ቃል ይሄ ቢብሊካል ያልሆነው ላንጉጅ ያልተስማማቸው ወገኖች ጥያቄ የሚያነሱ ነበሩ። ለምን? በሁለት ምክንያት። አንደኛ ሴም ሰብስታንስ የሚለው ማቴሪያል የሆነ ቃል አለ አይደል? ሰብስታንስ ሲባልኛ የሆነ ቁሳዊ ነገር እናስባለንና ሜታፊዚካል አይደለም እንዴ? ፊዚካል ነው እንዴ? እንዴት እንደዚህ ቃል እንጠቀማለን የሚል ጥያቄ ተፈጠረ። ሁለተኛ ደግሞ ሴም ሰብስታንስ ማለት አንድነታቸው ላይ ሲያተኩር የፐርሰን ልዩነታቸው ላይ ስላልተነገረ፣ የዛን ጊዜ ደግሞ ሲባሉሳውያን የሚባሉ ነበሩ። አንድ አምላክ የሆነ ጊዜ አብ ሆኖ ተገለጠ፣ ደግሞ በክርስቶስ ዘመን ያው አምላክ ወልድ ሆኖ መጣ፣ ከክርስቶስ ማረግ በኋላ መንፈስ ቅዱስ ሲወርድ ደግሞ ያው ሴም ፐርሰን መንፈስ ቅዱስ ሆኖ መጣ እና ሞዳሊስት ይባላሉ። በተለያየ ሞድ መጣ እንጂ አንድ ፐርሰን ነው የሚሉ ስለነበሩ ሴም ሰብስታንስ ሲል እሱን የሚያወራ ይመስላል የኒቂያ ውሳኔ እና እሱ መብራራት አለበት የሚልም ጥያቄ ስለተፈጠረ በሂደት ሁለተኛ ጉባኤ መጠራቱ ግድ ሆነ። ቁስጥንጥንዮስ ሞቷል። በዚህ ጊዜ ሁለተኛው ጉባኤ በ381 ዓመተ ምህረት በቁስጥንጥንያ ከተማ ሁለተኛ ጉባኤ ተጠራ። ቤተክርስቲያን ዩኒቨርሳል ሆነ። ይሄኛውንም ጉባኤ የትኛውም የክርስትና ክፍል የሚቀበለው ነው። የትኛውም ክርስቲያን ነኝ የሚል በሙሉ ይቀበለዋል። ይሄ ቤተክርስቲያን ምንድነው የተካሄደው? የኒቂያን ጉባኤ ውሳኔ የማብራራት ነው። ስለዚህ መንፈስ ቅዱስን ህይወት ሰጪ በሆነ the giver of life እያሉ ለአብና ለወልድ እንደሰጡት የመንፈስ ቅዱስን ማንነት የተብራራበት። ኡጄ የሚለው ቃል ሰብስታንስ ቢሆንም በፐርሰን ደረጃ ግን አብና ወልድ 1% ሳይሆኑ አብ 1% ወልድ 1% መንፈስ ቅዱስ ሌላ ፐርሰን መሆናቸው በፐርሰን 3% በመለኮትነት አንድ መለኮት መሆኑ የተብራራበት ነው። አሁን በአብዛኛው የኒቂያ ጉባኤ ተብሎ በተለያዩ ሰነዶች ላይ በቤተ ክርስቲያንም የምናገኘው የኒቂያ ጉባኤ ውሳኔ ሳይሆን የቁስጥንጥንያ ውሳኔ ነው። እንዲያውም ቴክኒካሊ ስፒኪንግ ምንድነው የሚባለው? የናይሲን ኮንስታንቲኖፕል ክሪድ ነው የሚባለው። የኒቂያው ኤዲት ተደርጎ ተስተካክሎ ታርሞ ተሻሽሎ ነው እሱን አንቀጸ ሃይማኖት የኒቂያ አንቀጸ ሃይማኖት ተብሎ በየቦታው የምናገኘው እሱ የቁስጥንጥንያ መግለጫ ነው። የኒቂያው በዚህኛው አፕዴትድ ተደርጎ ስለመጣ ብቻውን አይደለም የሚገለጠው። አሁን ያለን ሁለተኛ ውሳኔ በ381 ዓመተ ምህረት ላይ የተካሄደው ነው። ለዚህ ቤተክርስቲያን ለዚህ አንቀጸ ሃይማኖት ትልቅ ትግል ያደረጉ ምስራቃውያን አባቶች አሉ። በተለምዶ ቀበዶቀያውያን አባቶች ይባላሉ። አንዳንድ ስሞች ግር ሊላችሁ ይችላል፣ ስም ያዝ ግድ አይኖርባችሁም። በፈረንጅኛው ካፖዲሽያን ፋዘርስ ይባላሉ። ያው አገር ቤት ቀበዶቀያውያን ነው የሚባለው። ያው የኢትዮጵያ ኦርቶዶክስ ቤተክርስቲያን ድሮ ተርጉማ ያስቀመጠቻቸው ናቸው። እነዚህ ደግሞ ዩዥዋሊ ለኦሪጅናሉ ቅርብ ናቸው። ያው ፈረንጅኛ ለመላስ እንዲያመች እየተባለ ብዙ ነገር ቀይረው ነው የሚመጡትና አሁን ክርስቶስ የሚለው ቃል በአማርኛ ግሪኩም ክርስቶስ ነው የሚለው። ኢየሱስ የሚለው ግሪኩም ኢየሱስ ነው የሚለው። ግን ፈረንጅኛው ለውጦ ነው የሚያመጣው። እና እነ ቤተክርስቲያን አባቶች ስምም ስንጠራ እነ አርጌንስ እና አውግስጢኖስ ስንል የላቲኑ ስም ለአማርኛው ቅርብ ነው፣ የግሪኩ ስም ለአማርኛው ቅርብ ነው። እነዚህኞቹ ግን እየተለወጠ ነው ፈረንጅኛውና ለኦሪጅናሉ ቅርብ የኛ አገርኛው ኢትዮጵያ ኦርቶዶክስ ከነሱ ስታገኝ ወዲያው ሶርሱ ላይ ስለነበረ ኢን ቢትዊን ያለፈበት የለም ከቀጥታ ምንጩ ነውና አፕሪሼት አደርጋለሁ ይሄንን ነገርና በተቻለ መጠን እሱን መጣቀሙን። እዚህ ላላችሁ ምን ያህል እንደሚፈይድ አላውቅም። አገር ቤት ላለነው ሰዎች ግን ብዙ ዲያሎጋችን ከኦርቶዶክስ ቤተክርስቲያን ጋር ስለሆነ እነዚህን ስሞች ሜንቴን ማድረግ ለመግባባት በጣም ይጠቅማል። እኛ ዘለን ፈረንጅኛ ስንጠራ ግራ ይገባቸዋል። ምክንያቱም ቅርቡ ያለ ለምንድን ነው ብዙ ተቀይሮ ተቀይጦ የመጣውን የምንጠቀመውና ያው ከዚህ የመጣ የነሱ ነው ምናምን የሚለውን ነገር ብዙ የሚያስተጋባ ስም ስለሆነ ነው። ሰዎቹ ሶስት ሰዎች ናቸው። አንደኛው ባሲል ደግሬት ይባላል። ባሲል ዘግሬት ወይም ባስሊዮስ ትልቁ ባሲል ማለት ባስሊዮስ ይባላሉ። ሌሎች ሁለት ሰዎች አሉ ሞክሼ ናቸው። ግሪጎሪ ይባላል ጎርጎሪዮስ ማለት ነው በእኛ። ግሪጎሪ ደኒሳ ማለት የዚህ የባሲል ደግሬት ወንድም ነው። ወንድማማቾች ናቸው፣ ታናሽ ወንድም ነው። ግሪጎሪ ኦፍ ኒሳ ወይም በአማርኛ ጎርጎሪዮስ ዘኑሲስ ይባላል። ሶስተኛው ግሪጎሪ ኦፍ ናዚያንዘስ ግሪጎሪ ኦፍ ናዚያንዘስ ወይም በአማርኛ ጎርጎሪዮስ ዘእንዚናዙ ይባላል። ጎርጎሪዮስ ዘእንዚናዙ። እነዚህ ሶስት ሰዎች አባቶች የምስራቅ አባቶች ናቸው። ምስራቅ ስል የኦርቶዶክሳውያኑ ነው፣ በኋላ ነው ወደዛ የሚመጣው። እኛ የምዕራቡ አካል ነን እንደምታውቁት አይደል? ፕሮቴስታንት የወጣው ከካቶሊክ ነው። ካቶሊክ ዌስት ማለት ነው፣ የምዕራቡ ቤተክርስቲያን ነው። ምስራቃውያን አባቶች በአንድነት ካፖዶሽያንስ ፋዘርስ ወይም ቀበዶቅያውያን አባቶች ይባላሉ። ልክ አትናቴዎስ በናይሲን ክሪድ ላይ ትልቅ ድርሻ እንደነበረው እነዚህ አባቶች ደግሞ በቁስጥንጥንያ ውሳኔ ላይ ትልቅ ቦታ የነበራቸው ናቸው። እነዚህ ሰዎች ሌሎች አስተምህሮችንም አውግዘዋል። ካወገዟቸው መካከል አንዱ አቡሊናሪዎስ ይባላል። አቡሊናሪዎስ ወይም በፈረንጅኛው አፖሎናሪዎስ ይባላል። ምንድን ነው ያለው? ክርስቶስ የሰው አእምሮ የለውም ወይም የሰው ነፍስ የለውም፣ ሃርድዌሩ ብቻ የሰው ነው፣ ሶፍትዌሩ የመለኮት ነው ብሎ የሰው አእምሮ እንደጎደለው ነው የተናገረው። እና ግሪጎሪ ወይም ጎርጎሪዮስ ምን ብሎ መለሰ? መልካሙ እረኛ መላውን በግ እንጂ ቆዳውን ብቻ አልተሸከመም ብሎ ሁለት ፌመስ ንግግሮች ነው። አንዱ ይሄ ነው። ሁለተኛ የመለሰው መልስ ምንድን ነው? What is not assumed is not redeemed. ያልወረሰው ያልወሰደውን ነገር አልዋጀም ማለት ነው። ክርስቶስ የሰው አእምሮ ከሌለው አእምሯችን አልተዋጀም። ክርስቶስ የኛ ነፍስ ከሌለው ነፍሳችን አልተዋጀም። ሁለንተናችን የተዋጀው ሁለንተናችንን እሱ ከነሳ ነው። What is not assumed is not redeemed ብሎ ይሄን መለሰ። እሱን አወገዙ። ከዛ በኋላ ያው ሌላ ችግር ደግሞ የተፈጠረው ቁስጥንጥንያ ስለሆነ ስብሰባው የተካሄደው የንጉሱ መቀመጫ ስለሆነች ፕሮሚነንሲዋ እየጨመረ ስለመጣ ከሮም ቀጥላ ሁለተኛዋ ከተማ ትሁን በክብር ሲባል ሁለተኛ የነበረችው አሌክሳንደሪያ ወደ ሶስተኛ ስትገፋ የራይቫል እንትን ተፈጠረ። ከዛ በኋላ የሚቀጥሉት ጉባኤዎች ላይ የራሱ ኢምፓክት አመጣ፣ ችግር ፈጠረ ማለት ነው። ስለዚህ ስናጠቃልለው እስከ ኒቄያ የነበረው ነገር የክርስትና በቃ በዋሻ ለዋሻ ምናምን የመሄድ አይነት ነው የነበረው። ከዛ በኋላ ቤተክርስቲያን ወደ ብርሃን፣ ወደ ፓወር፣ ወደ ኦቶሪቲ ትመጣለች። ቱ ሳም ኤክስቴንት ወይም ቱ ላርጅ ኤክስቴንት ኢንዲፔንደንሲዋን የምትከፍልበት ነው። ከዛ ይሄ ቆስጠንጢኖስ ያስተዋወቀው የቅይጥነት ነገር ሲንክሪቲሲዝም ጎልቶ ወጣ። የፀሐይን አምልኮ ከክርስቶስ ትንሣኤ ጋር አምልኮ፣ በኋላ ደግሞ ያው ክሪስመስን የሚነሳ ይሸዋል አይደል? ከዛ የጀመረ ነው። እንደገና የሴንትስ ደ ካልት ኦፍ ደ ሴንትስ የሚባል ፓጋኖቹ እንደሱ ነበራቸው፣ ሴንት የሚሏቸውን አጥንታቸውን ምናምን። እና ቤተ ክርስቲያን እሱንም ትጀምራለች። እና የአባቶች አጥንት ነው ለበረከት ይሆናል ያባቶች አጽም ነው ብሎ የተባረኩ ናቸው ብሎ አጽም የመጠበቅ አንዳንድ አፍታሞች ለራሳቸው ቅድስና አጽሞች ምናምን የማስቀመጥ ቤተክርስቲያን ደግሞ አጽሞቹን ኦን የምናረገው በረከቱ መምጣት ያለበት እዚህ ነው ብላ በሱ የመጣላት ይያለ እንደዚህ አይነት ካፓጋኒዝም የተወሰዱ ነገሮች እየተቀላቀሉ ይሄዳሉ። ያው በሂደት ደግሞ የዌስት ቤተክርስቲያን ዶሚናንስ ይመጣል። ለምንድነው የዌስቱ በቀላሉ ፓወሩ እየደከመ እየተመታ መንግስቱ ሲፈራርስ በኋላ የመጣው ወራሪ ኮላፕስ እንዳያደርግ ሲስተሙ ቤተክርስቲያናንን ሲስተም ሜንቴን አርጋ ቀጥላ ቤተክርስቲያን ኦቶሪቲ ትይዛለች በመንግስት ላይ። የኢስቱ ደግሞ ነገስታቱ በጣም ፓወርፉል ስለነበሩ ቤተክርስቲያን በነገስታቱ ስር ተሆነና ኢስቱ ከዛ በኋላ መቼም ነጻነት አላገኘም። አሁን የምናየው ልዩነት ዌስቱ ካያችሁ የካቶሊክ ቤተክርስቲያን የእንትን ካቶሊክ የሚባል የለም አይደል? ፖፑ ዘ ሆል ካቶሊክ ላይ ነው የሚገዛው። ምክንያቱም እናየዋለን የሚቀጥለው ላይ ፖለቲካል መንግስቱ ሲዳከም ቤተክርስቲያን ነው ሶሳይቲውን ካልቸሩን ምኑን ይዛ ይቀጠለችው። ኢስቱ ግን ነገስታቱ በጣም ሀያላን ስለነበሩ ለ1000 ዓመት ባይዛንታይን ግዛት ስለቀጠለ ቤተክርስቲያን በእነሱ ስር ተሆኑና ኢስትን ግን ስታዩ እንዴት ነው የራሻ ኦርቶዶክስ የግሪክ ኦርቶዶክስ ምናምን ተብሎ ፓትሪያርኮቹ በብሔራዊ ግዛቱ ላይ ነው ኦቶሪቲ ያላቸው አይደል? ስለዚህ ፖለቲካል ግዛቱ የቤተክርስቲያንን እንትን እየወሰነ ይመጣል። ዌስቱ ግን ነጻነት ስላገኘ ይጽፋሉ ይራቀቃሉ በቃ ሌክቸሪው ነበራቸው ብዙ ዶክትሪናል ነገሮች ርቀው በቃ ይዘው ሄደዋል። ቤተክርስቲያን መካከለ የሚመጣ ለውጥ በመራቡ ዓለም የኢንላይትመንት ምናምን የምንለው ነገር ሁሉ በቤተክርስቲያን መሪነት የዩኒቨርሲቲዎች መቋቋም በቤተክርስቲያን መሪነት ይያለ ዌስቱ ይቀጥላል። ኢስቱ ግን የሰርቫይቫል ጥያቄ ነበረው። በዚህ ላይ የሚያነሷቸው ኢሹዎች እነሱ በጣም በቃ እርስ በርስ ክፍፍል አለ። የአንጾኪያ ቤተክርስቲያን ኢስት መካከለ ሆኖ የክርስቶስን ሂዩማኒቲ ሲያ ሲያጎሉ የአሌክሳንድሪያ ቤተክርስቲያን የክርስቶስን ዲቪኒቲ ሲያጎሉ እዛ ሲጣሉ ምን ሲሉ ኢምፓክታቸው ውስን ይሆናል። ከዛ በሂደት ደግሞ ኢስቱና ዌስቱ ይከፋፈላል። በኒቂያ ሃይማኖት ውሳኔ ምክንያት በስድስተኛው ክፍለ ዘመን ላይ ያንን እንደገና ሲያነሱት ምዕራባውያኑ አንድ ቃል ይጨምራሉ። ራሴን መቅደም እንዳይሆንብኝ እንጂ መንፈስ ቅዱስ ከአብ ይሰርጻል የሚል ነው የኒቂያ ውሳኔ። ከዛ ዌስቶቹ ኖረው በአውግስጢኖስ ማስተምሮ ምክንያት ተጽኖ ከአብና ከወልድ ይሰርጻል ብለው ኤንድ ዘሰን የሚል ጨመሩበት። ኢስቱ ደግሞ አባቶች ወሰኑት ውሳኔ አይነካም እንዴት ተነካላችሁ ምናምን አለ። መነካትም ካለበት ተነጋግረን ነው። የኢስትና የዌስት ክፍፍል ከዚህ አስተምሮ ይጀምራል። እኛም የዌስቱ ተከታዮች ስለሆንን አባቶች ያልወሰኑትን ውሳኔ ጭምር ነው የምንቀበለው ማለት ነው። እንደ ተቋም የአንግሊካን ቤተክርስቲያን ይሄንን መርምራ እንደተመለሰች አውቃለሁ ወደ አባቶቹ ውሳኔ። አንዳንዶች በግልም እንደሱ ያረግናልን ከመቃቸው ሰዎች መካከል ግን ኢቫንጀሊካል ቸርችስ አዜ ተቋም ያንን ይዘው ነው የሚሄዱት። ብዙ ችግሮች ከዛ በኋላ ኢስቱና ዌስቱ ጦርስ ከመማዘዝ ከመወጋገዝ ሁሉ በሂደት ይሄዳል። እንግዲህ የፎርስ ሴንቸሪ ቤተክርስቲያን ታሪክ ቤዚካሊ እነዚህ ናቸው። በዚህ አጭር ጊዜ ውስጥ ለማቅረብ ይህንን ይመስላል እና ጥቂት ደቂቃዎች አሉን። ጥያቄ እያነሳን መወያየት እንችላለን። እሺ ጋር ሰላም
ጥያቄ በትምህርቱ ላይ ጥያቄ የለኝም፣ ግን ይህንን the last 3-4 weeks ፕሮግራሞች ማለት ነው ማስተማርከው ላይ የተጻፈ ጽሁፍ ካለ ወይንም ያዘጋጀ የራስ ካለ የምናገኘው መልካም። አሁን ከአንተ ከምታስተምረው አንድ አስረኛው ናስ ግን በደንብ የታተመ ነገር ቢኖር ሁልጊዜ ፈርጉናገሩ ነገር
የቤተክርስቲያን ታሪክ ብዙ መጽሐፎች አሉ እስከማውቀው ድረስ በአማርኛም አለ በእንግሊዝኛም ሞልቷል። እና ሁሉም ይህን ዲስከስ ያደርጋሉ። እኔ ራሱ አሁን በፊትም ኢንፎርምድ ነበርኩ፣ ግን አሁን ለዚህ ትምህርት አንድ 3 መጽሐፎችን ሶፍት ኮፒ እጄ ላይ ያለውን እነሱን እንደ ሪፈረንስ እየተጠቀምኩ ነው። ፕሮፐርሊ አልጻፍኩም። አሁን ራሱ የጻፍኩት የቲቲ ደብተር ላይ ነው። እጅ ጽሁፌን ደግሞ እኔ ብቻ ነኝ ላነበው የምችለው በዚህ ምድር። እውነት እንደሆነ አሳያቸዋል። እኔ ብቻ ነኝ ላነበው የምችለው፣ ማንም አያነበውም። ይሄ
ጽሁፍ
ያው ማለት ከሰዎች መካከል እና የትኛውንም የቤተ ክርስቲያን ታሪክ በተለይ የጥንት ቤተ ክርስቲያን የጥንት አለ፣ መካከለኛው ዘመን አለ፣ ሞደርን አለ። ግን የጥንት ቤተ ክርስቲያን የሚል አማርኛም እንግሊዘኛ መጽሐፍ ፒክ ብታረጉ ይሄንን ኢሹ ዲስከስ ያደርጋሉ። ፐርስፔክቲቫቸው ይለያያል። ሴኩላር ከሆነ ፖይንት የሚጻፉ አሉ፣ ሊበራል ከሆነ ፖይንት የሚጻፉ አሉ። በደንብ ደግሞ በቤተ ክርስቲያን ወይም ደግሞ በጄኒውን አማኞች እና ያው የታሪክ ጻፊዎች በደንብ መርምረው የሚጽፉት አለ። ሊበራሎቹ ብዙ ነገር ይላሉ፣ ግን ፋክቶችን ያስቀምጣሉ፣ ግን ኢንተርፕሪት ሲያደርጉ በተለያየ አቅጣጫ ይተረጉማሉ። ግን የትኛውም የቤተ ክርስቲያን ታሪክ መጽሐፍ ፒክ ቢደረግ ኢንፎርሜሽኖች አሉት ስለዚህ ጉዳይ። እሺ በጣም ሞልቷል። ሶፍት ኮፒ ከፈለጋችሁ ነው የሰጣችሁ። አሊስተር ማግራዝ አለኝ፣ የሼሊም ሃርድ ኮፒም ይገኛል፣ ሶፍት ኮፒም ይገኛል። ብዙ ዲስከስ አታረገውም። ሼሊ ሴት ናት አይደል መሰለች? ወንድ ነው ሼሊ? ትምህርት ቤት ሼሊ ናት ምናምን እንል ነበረ። ሴት ናት ብለን ነው ምናስ፣ ለምን እንደሆነ አላውቅም። ታውቃለህ አንተ ብዙ የስተትምት ቅድምም ሴት ላይ አሜን ያልከውን ለዲዲ። እሺ ሌላ አለ ጥያቄ በትምህርቱ ላይ? ስለ ቤተክርስቲያን ታሪክ ድሮ ማነብ ነበር በተለያዩ አጋጣሚዎች። በጣም እንትን የሆንኩት ትምህርት ቤት ስገባ ነገረ መለኮት ለመማር ዲፕሎማ ላይ ቸርች ስትሪ የሚል አንዲት ኮርስ፣ ሰውየው እንዲያውም ጥሩ አስተማሪ አልነበረም፣ ስዊድናዊ ነው መሰለኝ። እና ብዙ ባያዞች አሉት ከተለያዩ ነገሮች የተነሳ ብዙ እንጋጭ ነበር ክፍል ውስጥ። ግን ቀልቤን ሳበው። አንዳንዱ እንደዚህ ነው ክርስትና እንዲህ የደረሰው እኛ መንጉዶች ከየት ነው የመጣነው ምናምን የሚል ነገር በጣም እየተሰማኝ መጣ። ከዛ በኋላ ዶክሜንተሪዎች ማየት ትዝ ይለኛል፣ ቢቢሲ የሰራው አራት ቪዲዮ አስታውሳለሁ ማየት። ከዛ ደግሞ መሄድ ሄድኩ፣ ካቶሊክ ቤተ ክርስቲያን አዲስ አበባ ተካፈልኩ፣ እንዳታወግዙኝ ቁርባን ወሰድኩ ካቶሊክ። አርመን ኦርቶዶክስ ቤተ ክርስቲያን ሄድኩኝ፣ ተካፈልኩ፣ እዛም ቅዱስ ቁርባን ወሰድኩ። ከዛ የግሪክ ኦርቶዶክስ ቤተ ክርስቲያን ነበር አዲስ አበባ፣ ሄድኩ፣ ተካፈልኩ፣ ወሰድኩ። ኢትዮጵያ ኦርቶዶክስ ቤተ ክርስቲያን ሄድኩ። እኔ ጴንጤ ቤተሰብ ነው ተወልጄ ያደግኩት። አከፍላለሁ ብዬ አንድ ጾም ፋሲካ፣ ይሄ አብይ ጾም መጾም ጀመርኩ እና ጓደኞቼ ሙድ ይዙብኝ ነበር። እኔ ግን ዶክሜንታሪዎቹን ካየው ካነበብኩ በኋላ ትራዲሽኑ ከዛ የመጣ እንደሆነ ከእርሊ ቸርች ስለገባኝ አባቶቼ ያደረጉት ነበረ እና እነሱን ፊል ለማድረግም በእነሱ ባለፉበት ጎዳና የማለፍን ፍላጎት ስለነበረኝ እና የእኔ ትራዲሽን አካል ነው እንጂ የኦርቶዶክስ አይደለም የነበረ ነው የሚለው ነገር ነው። እና ሄድኩ ላከፍል። እኔው በጣም የሚያስቅ ገጠመኝ አለኝ፣ አላቅም ምንም ነገር። እና ቤታችን ሁሌ ዶሮ የሚበላው ለፋሲካ ቅዳሜ ማታ አራት በልተን ነው የምናድረው፣ ወይ ደግሞ ሰኞ ጠዋት ሌሊት የሚባል ምንም አላቅ። ከዛ አንድሽ ሌሊት ማታ ትበያለሽ ብዬ ቤት አሳመፁ እና አባቴም እየሳቀ በቃ ለየለ ምናምን ብሎ ዝም አለኝ። ከዛ ሄድኩ ቤተክርስቲያን እና ጋቢ ለብሼ ምናምን ጥንፍ ይዘዋል ጧፍ ያዝኩ። ከዛ ቅዳሴ ታቆታላችሁ እየተካሄደ ይተኛል፣ የሚተኙም ነበሩ። ቆምኩ ብዙ። ከዛ የሆነ ነገር ሲባል እንዲህ ሲሰግዱ ሰገድኩና ጨርሻለሁ ብዬ ቀና ስል ሰው ወደዚህ ዞሯል ቶሎ አልኩና እንደዚህ ብዬ ቀና ስል ሶስተኛ ሄደዋል። የሆነ ቦታ ላይ አራት አቅጣጫ የሚሰገዳለን ያለፋቸው አላውቀውም። እንደሱ ተንተፋትፌ ጨረስኩ። ሲጨረስ አሁን የትንሳኤ ነው ተብሎ እሰይ ምስራች ደስ ይበላችሁ ሞትን ድል አድርጎ ተነሳላችሁ እየተዘመረ ጋቤን ለብሼ ነው ሰፈሬ ስለሆነ ያቁኛል ብዬ ሄድኩ። ከዛ ቤት ሄጄ ሁሉንም እያንኳኳው ብሏት ብዬ በሌሊት ብቻ አንድ ዓመት እሱን ኤክስፒሪየንስ አሳለፍኩ። ከዛም በኋላ ሁልጊዜ በተቻለ መጠን ኢንተርኔትም ጋር ስቀመጥ የሆነ ነገር እስቲ ልወቅ ብዬ እንትን ማድረግ እንደዚህ ትኩረት አደርጋለሁ። ከዛ ያው ደግሞ መሰረታዊ አስተምሮ ላይ ትኩረት አረጋለሁ በነባቤና ሁሉም ከቤተክርስቲያን እንትኖች ጋር ይነካካል። ብቻ በየአጋጣሚው ሳነብ አንዳንዶቹ ሰዎች ጽሑፎች አሁን ያትናሲየስን የኦገስቲን መጻፎች አንብብ ያለው በቃ ሰዎችን ማቃቸው ልጄን እንደሱ ብዬ መሰየም ሐሳብ ነበረኝ። ከሚስቴ ጋር በጣም ጦርነት ላይ ነበርን ለብዙ ጊዜ። ጌታ ረርቷት ልጆቹ ሴቶች ሆኑ። እዲ ይለይልናል ነበር አቋሜ። በተለይ አውግስቲኖስ እና ትናሽየስ አይቀርም ነበር። ብቻ እንዲሆነ እና አሁን ወደ ማስተማር ስመጣ ደግሞ በጣም አርዘሚን የመለስኩት ለትምርቱ መዘጋጀት ስላለብኝ እጄ ላይ 1-3-4 መጽሐፎች አሉ። እነሱን ዝም በያነብና ከተለያየ ፐርስፔክቲቭ ያቀርባሉ ሐሳቦችን። አንዳንዶቹን ወይ ባቡር ውስጥ ወይ ደግሞ እዚ ጆት ዳውን አድርጌ ዝና እንደሱ ነው ማቀርበውና ሁሉንም እንደማትይዙ አቃለሁ። አትሊስት የሆነ ኢንፎርሜሽኑ ካላችሁ ውስጣችሁ ረሃብ ከተፈጠረ ውስጣችሁ ጉጉት ከተፈጠረ እሱ ላይ መጽሐፍ የቤተክርስቲያን ታሪክ ስታገኙን ዝም ብላችሁ ችላ የምትሉት አይሆንም። ብድግ አድርጋችሁ ብታነቡት አባቶች እንዴት አይነት ጸሐፊዎች ለእምነታቸው የትረስ ዋጋ እንደከፈሉ ክርስትና እንዲህ ተሽከርካሪ ወንበር ላይ ቁጭ ብለን ፈታ ብለን ምናምን ምናረገው ሳይሆን ዋጋ የተከፈለበት ከመጽሐፍ ቅዱስ ላይ ካሉ ሐዋርያት ባሻገር ቀዳሚዎቹ ሐዋርያት ዛሬ አወራነ ስለ ፓትሪስቲክ ፋዘርስ ነው የሚባሉ 4th century እና 5th century ያሉት በቃ የክርስትና literature golden times patristic fathers ናቸው 4th century and 5th century ሚገርሙ ጻፊዎች እና ሚገርሙ thinkers ነበሩ እና ኑፋቄን እንዴት ያወግዙ እንደነበር ከምን አቅጣጫ ይጋደሉ እንደነበር በጽሑፍም እንደገና በህይወትም ደግሞ ምን አይነት ድካም እንደነበራቸው ምን አይነት ጉድለት እንደነበራቸው የዚህ የክብር የማግኘት ጥያቄ ይሄ ነው ሴንተሩ የሚለው ነገር አሁን የሚያምሰን ያንንም እንዴት ቤተክርስቲያን ያምስ እንደነበረ በጌታ ዙሪያ የነበሩ ሐዋርያትም ማንን የበላይ ሆናል የሚል ትግል እንደነበራቸው ያው ያለቀቀን በሽታ መሆኑን ብዙ ነገሮችን እና ያለንና ለክርስትና ይጠቅማል። እኔ ክርስትናዬን ሲሪየስሊ እንደወስድ ያደረገኝ አንዱ ነገር የቤተክርስቲያን ታሪክን ትኩረት ሰጥቼ ለማንበብ ስሞክር ሁሌም ትንሽነቴ ይታየኛል የክርስትና ትልቅነት ይታየኛልና ቫልዩ እንድሰጥ ለእምነቴ ያደረገኝ አንዱ ነገር የቤተክርስቲያን ታሪክ ነው። በተቻለ መጠን 100% እንኳን ባትይዙት ግን አትሊስት ፍላጎት ረሃብ ውስጣችሁ ከተፈጠረ ፕሊስ መጽሐፍ ፒክ አርጉ። የቤተክርስቲያን ታሪክ ደሞ ስቶሪ ስለሆነ ለማንበብ ይመቻል ማለት ነው። አይቻለሁ እድል ለሌላ ሰው ልስጥ ቀድሚያ ካለ ልስጥ አለ ሌላ ጥያቄ አለ? 3-4 ደቂቃ አለ። እሺ
ተስፋሽ አሊኮት ጥያቄ ሰው አንከሰላለችው ነገር ወደ ተላላገር ጳውሎስ እና ዳኒ አስከዛሪ አስተዋጽኦ ድረጎች ሞር ቻሌንጅ ይላቸው ከቸርች ስቴ ይበልጣል። ምክንያቱም እነዛ አናሊቲካል ነገሮች ናቸው እስከዛ ስለማር ነበር። ቸርች ስቴን ምንም ከተመለከተን ሲስተማቲክ በሆነ መጥፋትና ነው ሁሉ መጽሐፉ ተመሳሳይ ነገር ነው። ትልቁና ቦርደር ለምሳሌ ስለተያው በታለ በሶስት የታለ ዋና ዋና አንኳር የተደረጉ ነገሮች ያው የተወሰኑ ነገሮች ናቸው። ስለዚህ ክሪዶች አሉ ከዛ በተረፈ ተጋድሎ ከዛ እስላም ደግሞ ይመጣል። እንደዚህ ያለ ወደ ቤት ይባል ይያል ስለሚሄድ ሁሉም በስነ ስርዓት በኦርደር ስለሚያስቀምጣቸው ሲስተማቲካሊ ካጠናሉ ኤቭሪ ዲቴል ውስጥ መግባት ያለብን አይመስለኝም። አሁን ስለሚያስተምሩ ነው ተዘጋጅተን የመጣበት። ግን ዋና አንኳር ነገሮች 1-3-4 ናቸው። ክሪዶች እስላም ጉዳይ የስቱ ላይ የስቱ እና ለጀግሮች ነው ብዙ ትልቅ ደግሞ በኢንተረስት ነው በጣም የሚደብር ነገር ስለሆነ ሞር ቻሌንጂንግ ነው። ከዚህ ፍት ይላል
ሪሶርስ ሞልቷል። አንዳንዴም እንግዲህ በባስ ስትሄዱ ኢንተርኔት ምናምን ስትጎረጉሩ ሌላ ነገር ከማየትም ብላችሁ ያንዱን አባት ስም ወይ የሆነ በዛ ዘመን የነበረውን ለምሳሌ አሪስ ብላችሁ ልትጽፉ ምንድነው ስታነቡት ሌላ ጊዜ ሌላ ነገር ስታደርጉ ዛሬ ሜንሽን ያደረግናቸውን ስሞች አንዳንዶቹን ዝም ብላችሁ ብታዩ የሆነ ኢንፎርሜሽን ያው ኢንተርኔት ስለሆነ ሁሉ ነገር ትክክል አይሆንም ባያዝ ያለው የተበላሸም ነገር ይኖራል። አትሊስት ግን ጥያቄ በሚፈጥር መልኩም ቢሆን ሌላ ደግሞ ጨምረን ሰርች እንድናረግ እየረዳን ማድረግ እንችላለንና ሞክሩ። እንደሱ የመጨረሻ አይደል አንድ ሰው ከሌለ እሺ
የተቀዳ ስለሆነ ስካውት ማናጅ ተመስተው ሁሉ ሚዲያ ቲም ለማዘጋጀት ይሞክሩ ነው። ግን የቸርች ስትሪሚንግ ከዚህ ተጠናቸው ቶፒኮች በሙሉ ከሚዲያ ቲም ማግኘት ይቻላል። ሪሶርስም ሁሉ እንዳለው ሜቢ እንደናገርና ሶፍት ኮፒ የሚሰጥ ከሆነ ስለ
መዘጋጀት ንሳ ሀገብተ አመስግነህ ጨርስልኝ።
እግዚአብሔር ይፈቅድ ምንኖር ኔክስት ዊክ። ዛሬ ፖል ከጀመራቸው ኔክስት ዊክ ፖል አይኖርም ሌላ ፕሮግራም ስላለው፣ ግን በተለይ ክሪስማስ እና የኢስተር የሚለውን ነገር እናከብራቸው ነው። እነኚህ ነገሮች ታሪካቸው በስተኋላ ያለው ምንድን ነው? እነሱንስ ማድረግ አለብን ወይስ የለብንም የሚሉትን ነገር እንድንቃኝ ይጠቅመናል። አንዳንድ ነገሮች ስንመለከት አሁን ዛሬ አሁን ስለ ሰንደይ ሲል ሰንደይ ነው የጣዖት አምላክ ስም ይጠራል። ሳተርደይ ስንል ሳተርደይ የሚመለክበት ቀን ተብሎ ስለተሰየመ ዝም ብለን ነው የምናደርጋቸው ያለ ነው። አቮይድ ማድረግ አንችልም፣ ግን በእውቀት ደግሞ ነገሮችን እንዴት መመላለስ እንዳለብን እንድንማር ከመጽሐፍ ቅዱስ ጋር አያይዘን ስለ ማርያም ድንግል ማርያም ኢየሱስ ክርስቶስ እናት አለች፣ ግን ከዛ በፊት ሌላ ደግሞ አምልኮ አለ ተመሳሳይ የመሰለ ነገር እና እነኚህ ነገሮች መለየት በእውቀት ለመመስከርም ለእኛም ለምናደርገውም ነገር በመረዳት እንድናደርግ ማድረግም ደግሞ የለብን በምንል ሰዎች ለምን እንደማናደርግ በመረዳት እንድንመላለስ ይጠቅምናል እና እነሱ እንደምናየው ስለነበረን ጊዜ ጌታ የተመሰገነ ይሁን። እንጸልይና እንጨርሳለን። እግዚአብሔር አምላካችን ሆይ ደግመን እናመሰግንሃለን። ጌታ አምላኬ ሆይ እንደተማርነው ከዚህ በዚህ ከሰዓት በዚህ ምድር ላይ ለስምህ ለክብርህ ብለው የተጋድለው ያለፉት ሰዎች እነኚህ እንኳን በታሪክ ስማቸው ተጽፎ የተቀመጠ ነው፣ ሌሎችም ብዙዎች ስማቸው በታሪክ ያልተጻፈ በፊትህ በሰጣቸው ጊዜና በሰጣቸው ጀኔሬሽን ቤተሰብ ታይም ኢፌክቲቭ በሆነ መልኩ በፊትህ ጌታ አምላኬ ሆይ እና ታማኝ ባሪያ በሚባልበት ሁኔታ ለእኛም ሲሪየስሊ ኢንካሬጅ እንድንሆንና አዲስ ኤክስፐሪመንት እያደረግን እንዳልሆንን ነገር ግን በዘላለም ሀሳብ የነበረው እንደዚሁም በምድር ጊዜ ኤግዚስት ካደረገ ጀምሮ ከኛ የቀደሙ ብዙ ሰዎች እንዳሉ ከኛ የቀደሙ ብዙ ቃልህን ያጠኑ ሰዎች እንዳሉ በማየት በማስተዋል የሰጠንን ነገር ኢፌክቲቭሊ እግዚአብሔር አምላክ ሆይ እንድናደርግ እንድናስተውል የዘመኑ ካለው የተደበላለቀ ነገር በመሀከላችንም ካለው ከተደበላለቀ ነገር አይናችንን አንስተን እግዚአብሔር ሆይ ለአንተ ክብር ለአንተ ላሰብከው ዓላማ የምንጋደል የምንቆም በግርግር የምንሄድ ሳይሆን with integrity በትክክለኛ አቋም ሲሪየስ በሆነ መልኩ የምንሄድ እንድንሆን እንድንጠበቅ ከክፉ እንድንጠበቅ እግዚአብሔር አምላክ ሆይ ህዝብህ እንዲጠበቅ እነኚህን ነገሮች አጥብቀን እንድንይዝ አሁንም እንድትረዳን ወደ ምህረት ጸጋ ወደ ምህረት ዙፋን በጸጋ ለመቀበል በፊትህ እንቀርባለን። እግዚአብሔር ሆይ እኛም ብቻ ሳይሆን ሌሎችንም ባለው ነገር መጋጨት ሳይሆን ማስተዋል እንድናገኝ ማስተዋልን እንድንገዛ እግዚአብሔር አምላኬ ሆይ መናገር ያለብን ነገር ላይ እንድንናገር ዝም ማለት ያለብን ነገር ላይ ዝም ማለት መጸለይ ብቻ ባለብን ነገር ላይ እንድንጸልይ እነኚህን ነገሮች ሁሉ እንድናስተውል አባቶች እንደዚህ ተጋድለው የሄዱ ሰዎች በመስማማት የሳቱበት ቦታ ላይ ያመጣውን ኢምፓክት በማየት እግዚአብሔር አምላኬ ሆይ የጠራ ማንነት የጠራ ህይወት እያደግን እንድንሄድ የሁሉ የተማርነው ለትምህርታችን እንዲሆን እንጸልያለን። እግዚአብሔር አምላኬ ሆይ አንተ በየዘመኑ በየጊዜው ሰዎች ትሰጣለህና ለዚህ ዘመን ለዚህ ጊዜ ለዛሬ ጳውሎስን ስለሰጠህን ቤተሰቡን ስለሰጠህን እግዚአብሔር አምላኬ ሆይ በጸጋ ስላበዛለት እንደዚህ መሆን ስለቻለ we appreciate እግዚአብሔር አምላኬ ሆይ አንተን እናመሰግናለን። አሁንም ቤቱን ባርክ እግዚአብሔር አምላኬ ሆይ እንደዚሁም ደግሞ በጽሁፍም በሚያደርገው ነገር በሀገር ደረጃ ተደማጭነትና በሚያደርገው ነገር አሁንም እንዲጨምር እግዚአብሔር ብዙዎችን እንዲመልስ እግዚአብሔር አምላኬ ሆይ መገሰጽ ያለበት እንዲገሰጽ ኢንካሬጅ መደረግ ያለበት እንዲሆን አሁንም እንድትጠቀምበት ይቀሪውን ሁሉ የሚያደርገውን ነገር ሁሉ አሳልፈን እንሰጣለን። እግዚአብሔር አምላኬ ሆይ ታማኝ ነህና ክብር ምስጋና ውዳሴ ላንተ ይሁን በጌታ በኢየሱስ ስም አሜን። ጌታ ይባርካችሁ።